የዕለተ አርብ ነሐሴ 7 2013 ዓ.ም የጋቢና ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ መተላለፉን ጀምሯል። ሰላም ጤና ይስጥልኝ፣ እንደምን አመሻችኋል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። ከነዚህም መሃል የአሜሪካ የውጭ ጉዳይ ሚኒስትር በየዓመቱ ለአፍሪካ ወጣቶች መሪዎች በሚያዘጋጀው የማንዴላ ፌሎሺፕ የልምድ ልውውጥ መድረክ በዚህ ዓመት ኢትዮጵያን ወክለው ከተሳተፉ ወጣቶች አንዷን እንግዳ አድርገን ጋብዘናል።
እየለመኑ ይመገባሉ። እዛ ሆስፒታል ውስጥ ካርቶን ላስቲክ አንጥፈው ይተኛሉ። ሕክምናቸውን ሲጨርሱ ወደ ሀገራቸው የሚመለሱበት ገንዘብ ስለሌላቸው ጎዳና ላይ ይቀራሉ።
ዶክተር ሰላሜነሽ ጽጌ ትባላለች። በጥቁር አንበሳ ሆስፒታል የህፃናት ህክምና ስፔሻሊስት እና ጎጆ የህሙማን ማረፊያ ተቋም መስራች ናት። የምሽቱ እንግዳችን ናት።
በዚህ ዓመት በፈረንጆቹ አቆጣጠር ከማርች ጀምሮ ነው ጉዳት የደረሰባቸውን ሰዎች እናናገር የቆየ ነው። በዚህም ምክንያት ደግሞ ረጅም ጊዜ ፈጅቷል። እነዚህም ወደ 63 የሚጠጉ ሰዎች ረጅም ጊዜ በተለያዩ መንገዶች እንደመናገር ናቸው።
አሁን የሰማችኋቸው የአምነስቲ ኢንተርናሽናል የምስራቅ አፍሪካ አጥኚ አቶ ፍስሐ ተክሌ ናቸው። አምነስቲ ኢንተርናሽናል በትግራይ ጦርነት የተሳተፉ አካላት በሴቶችና በልጃገረዶች ላይ ፈጽመዋቸዋል ያላቸውን ጾታዊ ጥቃቶች የሚዳስስ ዘገባ ይኖረናል። ምሽቱን ከኛ ጋር ካሳለፋችሁ ሌሎች ጥንቅሮችም ይኖሩናል። ጣዕም ያላቸው ሙዚቃዎችም እንጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ፣ በቅንብሩ ደሳለኝ መኮንን አብሮኛለ። አሁን ከሀገር ውስጥ ና ከውጭ ያጠናቀርናቸውን ዜናዎች ልታሰማን ኤደን ገረመው ተዘጋጅታለች። ወደ ኤደን።
አመሰግናለሁ ስምኝሽ። አድማጮች፣ ከአርብ ምሽት ዜናዎች ጋር ኤደን ገረመው ነኝ። በኢትዮጵያ የአፋር ክልል ፈንቲ ወረዳ ጋላኮማ ቀበሌ ተፈናቃዮች በተጠለሉባቸው አንድ ትምህርት ቤትና የጤና ጣቢያ በተፈናቃዮች ላይ ስለተፈጸመ ጥቃትና በመጋዘን ላይ ስለተፈጸመ ዝርፊያ የቀረበውን መረጃ ሰብአዊ ጉዳዮች ቢሮ ኦቻ የመንግስታቱ ድርጅት ቃል አቀባይ በትላንትናው ዕለት ተናገሩ። ስቴፋኒ ዱጃሪ በዕለታዊ ጋዜጣዊ ጉባኤያቸው ላይ በትግራይ ክልል እሳቸው የትግራዩ ግጭት ወደ አጎራባች የአማራና የአፋር ክልሎች መስፋፋቱን አመላክተዋል። አስከትለውም በሪፖርቶች መሰረት እሳቸው የትግራይ ኃይሎች ሲሉ የጠሯቸውና የኢትዮጵያ ባለስልጣናት አሸባሪ ብለው የፈረጇቸው ህወሓት ኃይሎች ወደ አማራ ክልልና አፋር ክልል መዝለቃቸውን ተከትሎ በአማራ ክልል 200,000 በአፋር ክልል ደግሞ ከ76,000 ሰዎች በላይ ከቀያቸው ተፈናቅለዋል ብለዋል። በአፋር ክልል ፈንቲ ዞን ግላኮማ ቀበሌ ተፈናቃዮችን ባስጠለሉ ትምህርት ቤትና ጤና ጣቢያ ላይ ስለተካሄደ ጥቃትና በመጋዘን ላይ ስለተፈጸመ ዝርፊያና ውድመት መድረሱን የገለጹ መረጃዎችን ኦቻ እየተከታተለ ይገኛልን ብለዋል። የአፋር ብሔራዊ ምክር ቤት በጋላኮማ የተፈናቃዮች መጠለያ ሳሉ በህወሓት ጥቃት ህይወታቸውን እንዳጡ ለገለጻቸው ከ200 በላይ ተፈናቃዮች የሶስት ቀናት የሀዘን ወቅት ማወጁ ይታወሳል። የኢትዮጵያ ባለስልጣናት ኦነግ ሸኒ ብለው የሚጠሩትና በህዝብ ተወካዮች ምክር ቤት ሽብርተኛ ተብሎ የተፈረጀው ራሱን የኦሮሞ ነጻነት ጦር ብሎ የሚጠራው ቡድን መንግስት አሸባሪ ብሎ ከፈረጀው ህወሓት ጋር ወታደራዊ ጥምረት መስርቻለሁ ብሎ ማስታወቁ ላይ የመንግስታቱ ድርጅት ቃል አቀባይ ለተጠየቁት ጥያቄ ለዚህ ግጭት ወታደራዊ መፍትሄ ይኖራል ብለን አናምንም ብለዋል። ሶማሊያ የሚገኘው የአፍሪካ ህብረት የሰላም አስከባሪ ተልዕኮ በሰላም አስከባሪዎቹና የአልቃይዳ ግብረ አበር በሆነው በአልሸባብ ታጣቂዎች መካከል በተካሄደ ውጊያ ሰላማዊ ሰዎች ተገድለዋል ተብሎ የቀረበውን ሪፖርት ይዞ የማጣራት ሂደት ጀምሯል። የአህጉራዊ ህብረት ተልዕኮ አሚሶም እንዳስታወቀው ባለፈው ማክሰኞ ድንገት በተከሰተው የበታችኛው ሸበሌ ክፍለ ግዛት በሚገኘው የጦር ሰፈሩ ያሉ ሰላም አስከባሪዎቹ አካባቢውን በመቆጣጠር ላይ ሳሉ ከታጣቂዎች በድንገተኛ ጥቃት እንደተከፈተባቸው አስታውቋል። የአሚሶም ሰላም አስከባሪዎች ከታጣቂዎቹ ጋር ከባድ የተኩስ ልውውጥ ማድረጋቸውንና መሳሪያና ጥይት እንዲሁም ስልኮችን መውረሳቸውን ባወጣው መግለጫ አመላክቷል። በግጭቱ መካከል ሲቪሎች ተገድለዋል የሚል ሪፖርት እንደደረሰውና ይህንኑ ተከትሎ ጉዳዩን እያጣራ መሆኑንም ህብረቱ ተናግሯል። ትላንትና ዕለት አንድ የአካባቢው አርሶ አደር በሰጡት ቃል 7 ሲቪሎች ተገድለዋል። አሚሶም ሆን ብሎ ነው የገደላቸው ማለታቸውንም ሮይተርስ ዘግቧል። የዩናይትድ ስቴትስ የምግብና የመድኃኒት ቁጥጥር ባለስልጣን የተዳከመ የሰውነት የበሽታ መከላከል አቅም ላላቸው ሰዎች የፋይዘር ወይም የሞደርና ክትባት ለሶስተኛ ጊዜ እንዲከተቡ ፈቀደ። የተቋሙ ዋና ኮሚሽነር ዶክተር ጃኔት ውድኮክ ትላንት ሐሙስ ማምሻውን የዩናይትድ ስቴትስ የምግብና የመድኃኒት ቁጥጥር ባለስልጣን የበሽታ መከላከል አቅማቸው የተጎዱ ሰዎች ለአደገኛ በሽታዎች የተጋለጡ መሆናቸውን ይረዳል ያሉ ሲሆን አክለውም ሌሎች ክትባቱ ሙሉ ለሙሉ የወሰዱ ግለሰቦች ግን በበቂ ሁኔታ ከበሽታው የተጠበቁ በመሆናቸው በአሁን ሰዓት ተጨማሪ የኮቪድ-19 ክትባትን መውሰድ የለባቸውም ብለዋል። ሳይንቲስቶች በከፍተኛ ሁኔታ የበሽታ አቅማቸው ለተጎዳ የካንሰር ህመምና አካላዊ ንቅለ ተከላ ታካሚዎች ሶስተኛ ዙር ተጨማሪ ክትባት በመስጠት አስፈላጊነት ላይ ሲከራከሩ ቆይቷል። በቅርቡ የጆን ሆፕኪንስ ዩኒቨርሲቲ ግኝትን እንዳመለከተው ከሆነ በተለይም አካላዊ ንቅለ ተከላ የሚደረግላቸው ግለሰቦች ከሁለት ተከታታይ የኮሮና ቫይረስ መከላከያ ክትባቶች በኋላ አነስተኛ የሆነ የበሽታ መከላከል አቅም ስላላቸው ተጨማሪ ሶስተኛ መውሰዱ አስፈላጊ መሆኑን አመላክቷል። አድማጮች ለምሽት ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የራዲዮ መገናኛ ሞገዶች በተጨማሪ በበይነ መረብ ገጾቻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። የአሜሪካ የውጭ ጉዳይ ሚኒስትር በየአመቱ ለአፍሪካ ወጣት መሪዎች በሚያዘጋጀው የማንዴላ ፌሎሺፕ የልምድ መለዋወጫ መድረክ ላይ በዚህ አመት ኢትዮጵያን ወክለው ከተሳተፉት መካከል አንዷ ጎጆ የተሰኘውን የህሙማን መጠለያ ተቋም የመሰረተችው ዶክተር ሰላሜነሽ ጽጌ ናት። ተቋሙ ከኢትዮጵያ የተለያዩ የገጠር ከተሞች ለተጨማሪ ህክምና አዲስ አበባ ወደሚገኙ የሪፈራል ሆስፒታሎች የሚመጡ ማረፊያ በማጣትና ገንዘባቸውን ለህክምና በመጨረስ ለጎዳና ህይወት የሚደረጉ ህሙማንን በጊዜያዊነት የሚያስጠልል ሲሆን ባለፉት 3 አመታት ውስጥ ከ81000 በላይ ህሙማንን ረድቷል። ጎን ለጎንም በኢትዮጵያ የመጀመሪያው የሆነውን የህፃናት ስነ ባህሪና የእድገትን ሁኔታ የሚያጠና ተቋም በጥቁር አንበሳ ሆስፒታል ያስጀመረችውን ዶክተር ሰላሜነሽን አግኝቼ በስራዎቿ ዙሪያ አናግሬያታለሁ። ሰምተን እንመለስ። ከ7 አመት በፊት በጥቁር አንበሳ ጤና ሳይንስ ኮሌጅ የመጨረሻ አመት የህክምና ትምህርቷን ትከታተል የነበረች አንዲት ወጣት በየቀኑ በሆስፒታሉ ግቢ ውስጥ ላስቲክ አንጥፈው የሚተኙትን ወይም የሚበሉትን አጥተው የሚለምኑትን ህመምተኞች ስታይ በየቀኑ ልቧ ይሰበር ነበር።
ታሞ አንድ ሰው ታሞ መጥቶ ህመሙን ብቻ አይደለም አከመሽ ምትልኪውና በጣም ብዙ አይነት ነገሮች አሉ። ሚረብሽሽ ቀኑን ሙሉ ቢረብሽሽ ማታም አያስተኝሽ ብዙ ችግሮች አሉና እነዛን ነገሮች በቃ በየዕለት ዕለት ህይወታችን አንድ ነገር እያረገን ማገዝ የምንችለውን እያገዝን ከኪሳችን ማድረግ የቻልነውን እያደረግን በዛ መልኩ ራሳችንን ለማጽናናት የምንሞክርበት ሂደት ነበረን።
ይቺ ወጣት ዶክተር ሰላሜነሽ ጽጌ ትባላለች። የ29 ዓመት ወጣት ስትሆን አሁን በጥቁር አንበሳ ጤና ሳይንስ ኮሌጅ የህፃናት ህክምና ስፔሻሊስት እና በአዲስ አበባ ዩኒቨርሲቲ የህፃናት ህክምና ክፍል ረዳት ፕሮፌሰር እንዲሁም ለነዚህ ማረፊያ ያጡ ህሙማን የክፉ ቀን ደራሽ የሆነው ጎጆ ህሙማን ማረፊያ መስራችና ፕሬዝዳንት ናት። ዶክተር ሰላሜነሽ የህክምና ትምህርቷን ለመጨረስ የልምምድ ስራ እየሰራች በነበረበት ወቅት ያጋጠማት ታካሚ ነው ልቧን ለሚሰብረው ችግር እልባት ለመስጠት ምክንያት ይሆናት።
ሰርጂካል ዲፓርትመንት እየሰራሁኝ በነበረበት ጊዜ የምሽት ተረኛ ሐኪም ሆኜ አንድ ወጣት ልጅ ነው ወደ 30 አካባቢ የሚሆን ወደ እኔ ቢሮ ይመጣል እና እጁ ላይ ስብራት ደርሶበት ነው የመጣው። መገጣጠሚያው አካባቢ ነው እና ካየሁት በኋላ ወደ ጥቁር አንበሳ ሆስፒታል መሄድ እንዳለበት ነገርኩት። በዛ ስለው በጣም አዘነ፣ ማልቀስ ጀመረ። እንደነገርኩኝ ምን ሆነክ ነው ብዬ ጠየቅኩት። ከአምቦ ከሚባል አካባቢ ነው የመጣው ልጁ እና ከአምቦ አዲስ አበባ ለመድረስ 3 ቀን የፈጀብኝ አለ። በእግሩ ነው የመጣው። ለዚህ ለህክምናው ለሪፈር ስለተባለ አዲስ አበባ ነው ህክምናው ያለው ተብሎ እጄን ላለማጣት የ3 ቀን ተጉሼ ነው የመጣሁት አለ። ምንም ምግብ አልበላሁም አለ። 3 ቀን ውሃ ብቻ ነው እየቀመስኩ የመጣሁት። አሁን ደግሞ ሌላ ቦታ ሂድ ትይኛለሽ፣ እኔ ሀገሩንም አላውቀውም የትም አልሄድም አለ። በጣም አዘንኩኝ።
ይህ አጋጣሚ ለጎጆ ህሙማን ማረፊያ መመስረት ምክንያት ሆነ። ጓደኞቿን ካሳባሰበች በኋላ ስራው የጀመረው ለምግብ፣ ለመጠለያ፣ ለትራንስፖርት ገንዘብ በማጣት መሬት ላይ ወድቀው የሚገኙ ህሙማን ምን ያክል ናቸው የሚለውን በማጥናት ሲሆን በወቅቱ በጥቁር አንበሳ ብቻ በአንድ ሳምንት ውስጥ ለህክምና ወደ አዲስ አበባ መጥተው ህክምናቸው ቶሎ ባለማለቁ ለልመና የተዳረጉ 70 ሰዎችን አገኙ። ከተለያዩ የመንግስት ሪፈራል ሆስፒታሎች የተገኙት ሲደመሩ ግን እስከ 300 ይደርሳሉ።
የለመኑ ይመገባሉ። እዛ ሆስፒታል ውስጥ ካርቶን፣ ላስቲክ አንጥፈው ይተኛሉ። ህክምናቸውንም ሲጨርሱ ወደ ሀገራቸው የሚመለሱበት ገንዘብ ስለሌላቸው ጎዳና ላይ ይቀራሉ። እና በጣም ብዙ ነው ቁጥሩ፣ በጣም አስደነገጠ። አብዛኞቹ ሐኪሞች ደግሞ እንዲህ መሆኑ ይሄ ችግር የህክምና ዘይቤያቸውን ራሱ እንደሚያስቀይራቸው ነገሩ እና በመፍትሄ ያስቀመጡትም እነዚህን ለብቻቸው ሰፖርት የሚያደርግ የሚያግዛቸው ሲስተም ቢኖር የተሻለ ነው በሚለው ነበር። እኛም በዛ መልኩ ስለነበር መጀመሪያ የሚያሰብ ነው ጎጆን ተመሰረተ ማለት ነው።
ጎጆ የህሙማን ማረፊያ በ2007 ዓ.ም ተቋም ሆኖ ለመመስረት ፈቃድ ሲያወጣ የመጀመሪያ ስራው ዶክተር ሰላሜነሽና ጓደኞቿ ከኪሳቸው በሚያዋጡት ገንዘብ ለህሙማኑ ምግብ ማቅረብ ነበር።
ለህሙማኑ ምግብ በመመገብ ጀመርን። እዛው ጥቁር አንበሳ ሆስፒታል ውስጥ ራሳችን 15ችን እያዋጣን ከካፌው ምግብ እያወጣን ራሳችን ደግሞ የሚተኙበት ቦታ ይታወቃል። ወደ ኢመርጀንሲው አካባቢ ኦፒዲ አካባቢ ምናምን ስትሄጂ ካርቶን ላስቲክ አንጥፎ ታገኛቸዋለሽ። እና እዛ እየሄድን ኑ አብረን ምሳ እንብላ እያለን እየጠራን በዛ መልኩ ጀመርን ማለት ነው። ህክምናቸውን የጨረሱ ምንም ማይሰሩ እንዲሁ ዝም ብለው ሆስፒታል ውስጥ የሚኖሩ ሰዎች ነበሩ። እነሱን ሁለት ሁለት እየመረጥን በየሳምንቱ ትኬት እየቆረጥን ወራቸው መመለስ ጀመርን።
በወር አንዴ የነበረው ይህ የመመገብ ሂደት አድጎ ዛሬ ጎጆ የጤና ሚኒስቴርና ሌሎች አካላት ከመሬት ጀምሮ እስከ ግንባታ ባደረጉለት ድጋፍ ተክለሃይማኖት ጤና ጣቢያ ግቢ ውስጥ የሚገኘውን መጠለያ ለመክፈት ችሏል። መጠለያው ተሰርቶ አገልግሎት ከጀመረ 3 ዓመት ሆኖ ሲሆን 52 ህሙማንን ከናስታማሚዎቻቸው የማስጠለል አቅም አለው። እስካሁንም የምግብ አገልግሎት የሚያገኙትን ሳይጨምር ከ81000 በላይ ሰዎች በመጠለያው ተጠቃሚ መሆን ችለዋል። ለመሆኑ እነዚህ ህመምተኞች ከየት አካባቢ ነው የሚመጡት?
በ12 ሪፈራል ሆስፒታሎች አሉ አዲስ አበባ ውስጥ። ከዛ ውስጥ ላሉት ሪፈራል ሆስፒታሎች የጎጆን ሪፈራል ፎርም ነው የበተንላቸው። በዛ ሪፈራል ፎርም ላይ ኤሊጂቢሊቲ ክራይቴሪያዎች አሉ። አንድ ታካሚ ከአዲስ አበባ ውጭ መሆን አለበት የመጣው። አዲስ አበባ ውስጥ የሚያገዘው ሰው መኖር የለበትም። አሁን ለምሳሌ ጎጆ ባይኖር ያለው አማራጭ መንገድ ላይ መውደቅ ነው። በአብዛኛው የሚጠቀመው ከ90% በላይ ጥቁር አንበሳ ሆስፒታል የሚመጡ ህሙማኖች ናቸው። አብዛኞቹ ከኦሮሚያ ክልል ነው የሚመጡት። በሪፈራል ሲስተሙም በአብዛኛው ስንመለከተው ኦሮሚያ ክልል ነው በአብዛኛው የሚጠቀመው የሆስፒታሉን ግልጋሎቶች ሪፈራል ስንመለከት አንደኛው ማለት ነው። በአብዛኛው ከዛ ነው የሚመጡት። ከዛ ውጭ ግን ከደቡብ የሚመጡ አሉ፣ ከሰሜኑም ክፍል የሚመጡ አሉ፣ ከተለያየ የኢትዮጵያ ክፍል ሪፈር ተብሎ ነው የሚመጡት።
90% የሚሆኑት በጎጆ ውስጥ አገልግሎት የሚያገኙት ህሙማን የካንሰር ተጠቂዎች ናቸው። ይህ የሆነው ለምንድን ነው ስል ዶክተር ሰላሜነሽን ጠየኳት።
በ2-3 ሳምንት የሚወስዱት መድኃኒት አለ። ስለዚህ በዛ ጊዜ ውስጥ ወይም ክትትላቸው 2-3 ሳምንት ሲሆን ቀጠሯቸው ወጥተው ሄደው እንደገና ተመልሰው መምጣት አይችሉም። ያንን ለማድረግ በቂ ገቢ የላቸውም። በአይነት የሆኑ ህሙማኖች እዛ ሆስፒታል ውስጥ መቆየትን ይመርጣሉ። ስለዚህ ጎጆ ግልጋሎት የሚሰጠው ለእንደዚህ አይነት ህሙማን ነው።
ዶክተር ሰላሜነሽ ከዚህ በጎ ስራዋ ጎን ለጎን በኢትዮጵያ ውስጥ እስካሁን የሌለና የህጻናት ስነ ባህሪና የእድገት ሁኔታን የሚያጠና ዴቨሎፕመንታል ፔዲያትሪክስ የተሰኘ የህጻናት ህክምና አይነት በጥቁር አንበሳ ሆስፒታል መስርታለች። በእነዚህ 2 ስራዎቿ ምክንያትም በአሁኑ ሰዓት በአሜሪካ የውጭ ጉዳይ ሚኒስትር አማካኝነት በየአመቱ ለወጣት የአፍሪካ አመራሮች የልምድ መለዋወጫ መድረክ እንዲሆን በሚዘጋጀው የማንዴላ ፌሎሺፕ ተሳታፊ ስትሆን ስትሆን በተመሳሳይ ሰዓት እንዲሁ በካናዳ የዲቨሎፕመንታል ፔዲያትሪክስ ትምህርት እንድትከታተል ባገኘችው ድል መሰረት እየተማረች ትገኛለች። አድማጮች በእነዚህና ዶክተር ሰላሜነሽ በተለይ በህፃናት ህክምና ዙሪያ እየሰራች ስላለቻቸው ፈርቀዳጅ ስራዎች የሚቃኘውን ቀጣዩን ዝግጅት በሰኞ ምሽት ፕሮግራማችን ይዘን እንመለሳለን። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዶክተር ሰላሜነሽ በበጎ ስራው ዙሪያ እያከናወነች ያለችው ስራ ይበል የሚያሰኝ ነው። እየተከታተላችሁት ያላችሁት ጋቢና ቪኦኤ ከአሜሪካ ድምጽ መተላለፉን ይቀጥላል። አምነስቲ ኢንተርናሽናል በትግራይ ጦርነት የተሳተፉ የኢትዮጵያና የኤርትራ መከላከያ ሰራዊት እንዲሁም የአማራ ክልል ፖሊስ ልዩ ኃይልና የፋኖ ሚሊሻዎች በልጃገረዶችና ሴቶች ላይ ፈጽመዋቸዋል ያላቸውን ጾታዊ ጥቃቶችን ያጠናቀረበትን ጥናት በትላንትናው ዕለት ይፋ አድርጓል። የኢትዮጵያ መንግስት በበኩሉ ባወጣው መግለጫ እንዲህ ያሉትን ህገወጥ ድርጊቶችና ወሲባዊ ጥቃቶችን ከግምት በማስገባት ተጠያቂነትን ለማረጋገጥ እርምጃዎችን እየወሰደ መሆኑን አስታውሷል። አምነስቲ የመረጃ ምንጭ ያደረገው በሱዳን ያሉት ስደተኞችን እዚያም ውስጥ በማይካድራ ወንጀል ፈጽመው ከሸሹት ጋር ተደብቀው የሚገኙትን ብዙ የህወሓት ሚሊሻዎችና የእርዳታ ሰራተኞችን ነው በማለት የመንግስቱ መግለጫ ሪፖርቱን ኮንኖታል። ዘገባውን የተከታተለው ደረጀ ደስታ ጥናቱን በተባባሪነት ያዘጋጁትን የአምነስቲ ኢንተርናሽናል የምስራቅ አፍሪካ አጥኚ አቶ ፍሳ ተክሊን አነጋግሮ ተከታዩን ዘግቧል።
አምነስቲ ከየካቲት እስከ ሰኔ 2013 ድረስ ያካሄደውን ጥናት ያጠናቀረው ጾታዊና ተያያዥ ወሲባዊ ጥቃቶች ተፈጽሞብናል ያሉትን 60 ሰዎች በማነጋገር መሆኑን ገልጿል። ከነዚህ ውስጥ 15ቱን በሱዳን መጠለያ ካምፖች በአካል ቀርቦ ያነጋገራቸው ሲሆን 48 የሚሆኑትን ደግሞ በርቀት ደህንነቱ በተጠበቀ የስልክ መስመር መሆኑን አስታውቋል። ከየካቲት እስከ ሚያዝያ ባሉት ወራት ውስጥ 1288 የሚሆኑ የጾታ ጥቃትና መድፈር የደረሰባቸው ሴቶች ወደ ሕክምና ጣቢያዎች መሄዳቸውን የሚያሳይ መረጃ ከጤና ተቋማት ባለሙያዎች መሰብሰቡንም አመልክቷል። የኢትዮጵያ መንግስት ባወጣው መግለጫ ደግሞ በማናቸውም ሁኔታ ውስጥ ወሲባዊ ጥቃትን የሚያወግዝ መሆኑን ገልጾ በትግራይ ክልል ውስጥ በተካሄደው ግጭት ወቅት አንዳንድ የሰራዊቱ አባላት በግልጽ የተሰጣቸውን መመሪያና ደንቦች በሚጻረሩ ተግባራት ላይ መሳተፋቸውን በመገንዘብ መግለጫ ማውጣቱን ጠቅሷል። እንዲህ ያሉትን ህገወጥ ድርጊቶችና ወሲባዊ ጥቃቶችንም ከግምት በማስገባት ተጠያቂነትን ለማረጋገጥ እርምጃዎችን መውሰዱንና ወደፊትም ጥቃት ፈጻሚዎችን ለፍርድ ማቅረቡን ይቀጥልበታል ብሏል። የኢትዮጵያ መንግስት ባወጣው መግለጫ ከተደረሰበት አጠቃላይ ድምዳሜ አንጻር ይህ አሃዝና አቀራረብ በቂ አይደለም የሚል ጥያቄ አንስቷል። አምነስቲ የመረጃ ምንጭ ያደረገው በሱዳን ያሉት ስደተኞችንና እዚያም ውስጥ በማይካድራ ወንጀል ፈጽመው ከሸሹት ጋር ተደባልቀው የሚገኙትንና በዚያም የሰፈሩትን ብዙ የወያኔ ሚሊሻዎችን ነው ብሏል። ጥናቱን ያዘጋጁትና የአምነስቲ ኢንተርናሽናል የቀውስ አማካሪ የሆኑት ዶናቴላ ሮቬራ ከአሜሪካ ድምጽ የእንግሊዝኛው ፕሮግራም ስቲቭ ሚለር ጋር ባደረጉት ቃለ መጠይቅ ይህ በመካከለኛው ምስራቅና በአፍሪካ የጾታ ጥቃቶችንና ጦርነቶች ላለፉት 20 ዓመታት እንደመረመረ ሰው እንዲህ ያለ የከፋ ሁኔታ ገጥሞኛ ያውቅም ብለዋል። እሳቸውም ጨምረው እንደተናገሩት በሪፖርታቸውም ላይ እንደተዘገበው የትግራይ ሴቶችና ልጃገረዶች የጦር መገልገያ በመሆን መድፈርና ወሲባዊ ጥቃት ተፈጽሞባቸዋል ተብሏል። በሴቶቹ ላይ የተፈጸሙት ብዙዎቹ ወሲባዊ ወንጀሎች ከባድና አስደንጋጭ ናቸው። ሴቶች በቡድን የተደፈሩ፣ ለወሲብ ባርነት የተዳረጉ፣ በተለያዩ የማሰቃያ ዘዴዎች የተጎዱ፣ ማንነታቸውን የሚያጎድፍ ስድብ፣ የሞት ማስፈራሪያና ዛቻዎች የደረሱባቸው በመሆኑ ዘላቂ የአካልና የስነ ልቦና ጉዳት ደርሶባቸዋል ሲል አምነስቲ በሪፖርቱ አመልክቷል። ብዙዎቹም ወንጀሎች በጦር ወንጀለኝነት ሊያስጠይቁና በሰው ልጆች ላይ ሊፈጸሙ የማይችሉ ናቸውም ብሏል። የኢትዮጵያ መንግስት በመግለጫው አምነስቲ ኢንተርናሽናል በቀደሙ ሪፖርቶቹ በኢትዮጵያ መንግስት ላይ ስሜት ቀስቃሽ ጥቃቶችንና የስም ማጥፋት ዘመቻዎችን ወደ ማካሄድ ያዘነበለ ይመስላል ብሏል። በተለይም በአንዳንዶቹ የምስራቅ አፍሪካ የአምነስቲ ኢንተርናሽናል ሰራተኞች የሙያ ስነ ምግባርና ገለልተኝነት ላይ ጥርጣሬ እንዳለውም አንስቷል። አምነስቲ ኢንተርናሽናል በበኩሉ ለኢትዮጵያና ኤርትራ ለሚገኙ መሪዎች፣ በደረጃው ላሉ መንግስታዊ መስሪያ ቤቶች በጥናቱ ላይ አስተያየታቸውን እንዲሰጡ መጠየቁን ገልጾ ምንም ምላሽ አለማግኘቱን ጠቅሷል። በሌላም በኩል ለሪፖርቱ ምላሽ እንዲሰጡና አስተዳደራቸው እነዚህን ድርጊቶች ለማስቆም ምን ዝግጅት እያደረገ እንደሆነ የተጠየቁት የዋይት ሀውስ ቃል አቀባይ ጄን ሳኪም ተከታዩን ምላሽ ሰጥተዋል።
በአካባቢው ካሉ ሀገራት መሪዎች ጋር በቅርበት እየተገናኘን ነው። በኢትዮጵያ ውስጥ እየተካሄደ ባለውና በመናየው የሰብአዊ መብት ጥሰት በርግጥ ደንግጠናል። ይህም በሚመለከት በዚህ አካባቢ እየሰራን ስላለው ዝርዝር ነገር ይበልጥ መረጃ ለማግኘት በርግጠኝነት የምመራችሁ ወደ ውጭ ጉዳይ ሚኒስቴራችን ነው። በዚህ ጉዳይ በአስተዳደራችን ባለስልጣናት አማካኝነት በርካታ መግለጫዎችን አውጥተናል። ወደፊትም በይፋ ማውጣታችንን እንቀጥላለን።
በሌላም በኩል የኤርትራ የውጭ ጉዳይ ሚኒስትር የማነ ገብረ ክርስቶስ ባወጡት የትዊተር መልእክት አምነስቲ ኢንተርናሽናል ኤርትራን በጠላትነት ማሳደድና የስርዓት ለውጥ አጀንዳውን እውን ለማድረግ ባለፈው መጋቢት በማይካድራ ጭፍጨፋ ፈጽመው የሸሹትን የወያኔ ሚሊሻዎች የሐሰት ምስክርነት ያቀርባል ብለዋል። የአምነስቲ ኢንተርናሽናል ሪፖርት ግራና ቀኝ ያሉትን እውነታዎች ለማጣራት ምንም ፍላጎት ሳያሳይ የቀረበ የሙያ ስነ ምግባር የጎደለ ነው ብለዋል። በሚያሳዝን ሁኔታም ይህ ፖለቲካዊ ይዘት ያለውና የኤርትራን ስም የማጥፋት ጥቃት ለመጀመሪያ ጊዜ የተፈጸመ አይደለም ብለዋል የውጭ ጉዳይ ሚኒስትሩ። ይህን ዘገባ መሰረት በማድረግ የሪፖርቱ ተባባሪ አዘጋጅና የአምነስቲ ኢንተርናሽናል የምስራቅ አፍሪካ አጥኚ አቶ ፍሳሐ ተክሌ ጋር ቆይታ አድርገናል። በቅድሚያም ይህ ሪፖርት ከእስከዛሬዎቹ ሪፖርት በምን እንደሚለይ በማስረዳት ይጀምራሉ።
ይህ እንግዲህ ጊዜ ወስደን በረጅም ጊዜ ያጠናነው ጥናት ነው እና በዚህ አመት በፈረንጆቹ አቆጣጠር ከማርች ጀምሮ ነው ጉዳት የደረሰባቸውን ሰዎች እናናገር የቆየ ነው። በዚህም ምክንያት ደግሞ ረጅም ጊዜ ፈጅቷል። ረጅም ማለት ያው ኮሚኒኬሽንም ካለመኖሩ አንጻር፣ ሌሎች አስቸጋሪ ነገሮች ከመሆናቸው አንጻር እነዚህም ወደ 63 የሚጠጉ ሰዎች ለረጅም ጊዜ በተለያዩ መንገዶች እንደመናገር ናቸው እና ስለዚህ ከዚህ ከነበሩት የሚለየው በጣም ብዙ ሰዎች ማናገራችን፣ ሁለተኛ ደግሞ እዚህ ስራ ላይ ተሰማርተው ካሉ የሕክምናና የሰብአዊነት አገልግሎት የሚሰጡ ድርጅቶች ከእነሱም ጋር በተገኙ መረጃዎች ማጠናከራችን በመሆኑ ከሌሎቹ አሁን በሚዲያ ሲወጡ ከነበሩት የተወሰኑ ሰዎች ብቻ ነግረው ከሲያወጡ ከነበሩት አንጻር የተሟላ ነው ማለት ይቻላል። በተለይ የጾታ ጥቃት እንዴት እንደተፈጸመ፣ እስከ መቼ እንደቆየ፣ የት አካባቢዎች እንደነበሩት የተሟላ ስዕል የሚሰጥ ነው ብሎ ማለት ይቻላል።
አምነስቲ እንደ ካቲት እስከ ሰኔ 2013 ድረስ ያካሄደውን ጥናት ያጠናከረው ጾታዊና ተያያዥ ወሲባዊ ጥቃቶች ተፈጽሞብናል ያሉትን 63 ሰዎችን በማነጋገር መሆኑን በሪፖርቱ ገልጿል። ከእነዚህ ውስጥ 15ቱን በሱዳን መጠለያ ካምፖች በአካል ቀርቦ ያነጋገራቸው ሲሆን 48 የሚሆኑትን ደግሞ በርቀት የስልክ መስመር መሆኑን አስታውቋል። የኢትዮጵያ መንግስት ባወጣው መግለጫ ከተደረሰበት አጠቃላይ ድምዳሜ አንጻር ይህ አሃዝና አቀራረብ በቂ ነው የሚል ጥያቄ አንስቷል። አምነስቲ የመረጃ ምንጭ ያደረገው በሱዳን ያሉት ስደተኞችን እዚያውም ውስጥ በማይካድራ ወንጀል ፈጽመው ከሸሽቱት ጋር ተደባልቀው የሚገኙትን ነው። ብዙ የወያኔ ሚሊሻዎችም ሰፍረዋል ብሏል እና በዚያ ላይ በአንዳንዶቹ የአምነስቲ ኢንተርናሽናል ሰራተኞች የሙያ ስነ ምግባርና ገለልተኝነት ላይ ጥርጣሬ እንዳለውም አንስቷል። በተለይ በምስራቅ አፍሪካ ባለት ላይ እዚህ ላይ እርሶ ምን ይላሉ?
አዎ እንግዲህ ይህ ጦርነት ከተጀመረ ስለዚህ ጥናቶች አይደለም ሌሎችም እንደዚሁ ምርመራዎች ኢትዮጵያ ለመግባት ብዙ ጊዜ ጥያቄ ጠይቀናል። መንግስቱ ደግሞ ይህንን ፈቅዶልን አያውቅም፣ ምላሽም አይሰጠንም። በኢሜይልም በደብዳቤ ጠይቀናል እና ያንን ከልክሎ ከዛ በኋላ ደግሞ ገለልተኛ አይደለም ብሎ ማለት ምናልባት ያ ተፈቅዶልን ቢሆን ኖሮ እንዲሁም የበለጠ ቁጥር ያላቸው ሰዎች ማግኘት እንችል ነበረ። በ63 ብቻ ሳይሆን ከዛ በላይ ያሉ ሰዎች ማናገር እንችል ነበረ። ይህን ያንን ስላልፈቀደልን ነው የሆነው።
ደረጃን ለዘገባው እናመሰግናለን። አድማጮች፣ ሙሉ ዘገባና ከአቶ ፍሳ ተክሌ ጋር የተደረገው ቃለ ምልልስ በዌብሳይታችን ላይ ይገኛል። ተከታዩ ዘገባችን የወባ በሽታን ለመከላከል ስለሚደረግ ምርምር ያስቃኘናል። በቡርኪና ፋሶ በነፍሳት ንክሻ የሚመጡ በሽታዎችን ለመከላከል የሚረዳ ክትባት ተገኝቷል። በሌላ በኩል በዛው ያሉ ሳይንቲስቶች በላቦራቶሪ የተመረቱና የዘረመል ለውጥ የተደረገላቸው ቢንቢዎችን በማራባት የወባ ትንኞችን በሚራቡበት ጊዜ ወንድ ትንኞችን ብቻ እንዲወልዱ በማድረግ በጊዜ ሂደት እንዲጠፋ እየጣሩ ይገኛሉ። ዘገባው የሄነሪ ዊልኪንስ ነው። ኤደን ገረመው እንደሚከተለው ታቀርበዋለች።
በአፍሪካ በየአመቱ ከ400,000 በላይ ሰዎች በሴቷ የወባ ትንኝ ምክንያት በሚመጣ በሽታ የተነሳ ህይወታቸው ያልፋል። ታርጌት ማሌሪያ የተሰኘ ዓለም አቀፍ የሳይንቲስቶች ቡድን በቡርኪና ፋሶ የወባ የዘረመል ውጤቶች ላይ እየሰራ ይገኛል። አብደላይ ዲያቤት የምዕራብ አፍሪካ ሀገራት የሳይንስና የጤና ምርምር ተቋም ባልደረባ ናቸው።
ተቋማችን ታርጌት ማሌሪያ በወባ ትንኞች ላይ ብቻ የሚሰራ የዘረመል መቆጣጠሪያ መተግበሪያ እየሰራ ይገኛል። ይህም የወባ ትንኞችን ጨርሶ ለማጥፋት አሊያም በሰፊው ለመቀነስ ይረዳናል።
ሳይንቲስቶቹ በቤተ ሙከራ ውስጥ የትንኞቹን የዘረመል ቅንብር በመቀየር ትንኞቹ ወንድ የወባ ትንኝ ብቻ እንዲወልዱ በማድረግና በጊዜ ሂደትም ሁሉም የወባ ትንኞች እንዲጠፉ ለማድረግ ምርምር እያካሄዱ ነው። በቡርኪና ፋሶ ባና በተሰኘው መንደር የዘረመል ቅንብር ለውጥ የተደረገላቸው ትንኞች ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በ2019 ዓ.ም ማለትም የዛሬ 2 ዓመት ተለቀው ሙከራ ሲደረግ የአካባቢው ነዋሪዎች ስጋት ውስጥ ወድቀው ነበር።
መጀመሪያ ላይ ጥናቱን ሲጀምሩት የወባ ትንኞቹን በመንደራችን ውስጥ የሚለቁብንና ለበሽታ የሚዳርጉን መስሉን ነበረ። ነገር ግን አሁን አብረናቸው መስራት ከጀመርን በኋላ አላማው ገብቶናል። ለስራቸው እንዲያግዛቸው እያልን የወባ ትንኞቹን ሳይቀር እንሰበስብላቸዋለን።
በቡርኪና ፋሶ ይሄ የዘረመል ለውጥ ምርምር ሌላኛው የወባ ትንኝ መከላከያ መንገድ ነው። ሀገሪቱ የወባ ትንኝን ለማጥፋት ጸረ ተዋስ መከላከያ ያለው የወባ ትንኝ አጎበርም ፈጥራለች። የኦክስፎርድ ዩኒቨርሲቲ ጄነር ኢንስቲትዩትም ባለፈው ሚያዝያ ወር ላይ ሀገሪቱ የሰራችው የወባ ትንኝ ክትባት 77% ስኬታማ መሆኑን አስታውቋል። በዚህ ዙሪያ የሚሰራው ታርጌት ማሌሪያ ተቋምም ለሀገሪቱ ስኬታማ የወባ ትንኝ ምርምር የአየር ንብረቱና አካባቢው ትልቅ ሚና አለው ይላሉ።
የዓለም ጤና ድርጅት በአውሮፓውያኑ 2019 ዓ.ም በወባ ትንኝ ዙሪያ ያወጣው ሪፖርት እንደሚያሳየው 94% የሚሆን የወባ ትንኝና በወባ ትንኝ ምክንያት የሚፈጠር ሞት ያለው አፍሪካ ውስጥ ነው። ስለዚህም ተቋማችን ታርጌት ማላሪያ አጋር ሲሻ በጣም ሰፊ የሆነ የወባ ትንኝ ችግር ያለባቸው ሀገራትን ምርጫው ያደርጋል።
የምዕራብ አፍሪካ የትብብርና የማሳለጥ ተቋም እንደ አውሮፓውያን አቆጣጠር በ1960 ዓ.ም ከተመሰረተበት ጊዜ ጀምሮ መቀመጫውን በቡርኪና ፋሶ ያደረገ ሲሆን የምርምሩ ባልደረባ ዲያቤት ይሄ የወባ ትንኝ ምርምር 3ኛ ትውልድ የሳይንቲስቶች ቡድን ነው ይላሉ። በአካባቢው ከወባ ትንኝ ጋር ተላምዶ ኖሩ ከእውቀት ጋር ያያይዙታል።
ይህም በመሰለ አካባቢ ውስጥ ስታድግ ወባ የዕለት ተዕለት የህይወት አካል ይሆንብናል። በግድ በዚህ ውስጥ ማለፍ ያለብን ይመስለናል። ነገር ግን ትምህርት ቤት ስትሄድና ትምህርት ስትቀስም አእምሮህ ይከፈትና የችግሩን ምንጭ ታውቀዋለህ።
ድርጅቱ ምስጋና ይግባውና ይላሉ ዲያቤት፣ በአፍሪካ ገዳይ የሆነው የወባ ትንኝ ችግር ሊወገድ ጥቂት ብቻ ነው የቀረው። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞጁሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
ለምሽቱ ያዝናቸው ፕሮግራሞች ተጠናቀቁ። አብረናቸው አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ደሳለኝ መኮንንና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየነን። ደሳለኝ ከስቱዲዮ በሚጋብዘን ሙዚቃ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት። I'm not sure if you're going to be able to do it.
I'm a savage, yet a savage.